የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁን ቆያለን። ሰላም እንደምናመሻችሁ። የዛሬ አርብ ህዳር 7 2011 ዓ.ም ምሽት ዝግጅታችንን እናስተዋውቃችሁ። በወቅታዊ የኢትዮጵያ ጉዳዮች ላይ የአርበኞች ግንቦት 7 ሊቀመንበር ዶክተር ብርሃኑ ነጋን በቃለ ምልልስ ይዘናቸዋል።
ከብዙ መከራና ጭንቀት ውስጥ የወጣ ማህበረሰብ ስለሆነ እነኚህ ለውጦች ቶሎ እንዲሄዱ ይፈልጋል። ይሄንን ነገር ለውጦች ደግሞ በቶሎ አልሄዱም በሚል የሚፈጠሩ አለመረጋጋቶች አሉ።
በሌላ ዘገባችን መንግስት ከሙስናና ከሰብአዊ መብት ጥሰት ጋር እየወሰደ ያለው እርምጃ፣ ሙስን በሆነው የሀገሪቱ ሀብት ላይ የተደረገውን ምዝበራ መንግስት ይፋ ማድረጉና አጥፊዎችንም በቁጥጥር ስር ማዋሉ ማንም ከህግ በታች መሆኑን ማሳያ ነው ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ገለጹ።
ህዝቡም የህግ የበላይነት አለ ብሎ ተስፋ የሚያደርግበት ሁኔታ ነው የተፈጠረው።
የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኤርትራ ላይ ጥሎት የነበረው ማዕቀብ ሳትን በተመለከተ አስተያየቶችን ይዘናል። ሌሎች ዘገባዎችም አሉን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ።
ጋቢና ቪኦኤ let's cross boundaries together።
የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። በኢትዮጵያ ባለፉት 8 ወራት ሁለት ተቃራኒ የሚመስሉ ሁነቶች እየተስተዋሉ ይገኛሉ። በአንድ በኩል የዲሞክራሲ የህግ የበላይነት የኢኮኖሚ ግንባታ ይታያል። በሌላ በኩል ደግሞ አለመረጋጋት፣ የሰላም መናጋትና ህገወጥነት በግልም ሆነ በቡድን መጻይ እድሎች እርግጠኛ አለመሆን ይስተዋላል። ይህንን ወቅታዊ ሁኔታ አስመልክቶ የቪኦኤው ዘጋቢያችን መለስካቸው አማሃ ከአርበኞች ግንቦት 7 ሊቀመንበር ከፕሮፌሰር ብርሃኑ ነጋ ጋር ቆይታ አድርጓል።
ከጥቂት ወራት በፊት የአርበኞች ግንቦት 7 አመራር አባላት የኢትዮጵያ መንግስት ያደረገውን ጥሪ ተከትሎ ወደ አገራቸው በገቡበት ወቅት የድርጅቱ መሪ ፕሮፌሰር ብርሃኑ ነጋ ሰፊ ንግግር አድርገው ነበር። የንግግራቸው ጭብጥ አርበኞች ግንቦት 7 የለውጡን ሂደት እንዴት ይመለከተዋል የሚለውን የሚተነትን ነበር። 3 ደረጃዎችን ሰጥተውታል። የመረጋጋ፣ የተቋማት ግንባታና ዘላቂ የሀገር የመገንቢያ ጊዜ በማለት ዛሬ በመጀመሪያው ደረጃ የት ላይ እንገኛለን የሚል ጥያቄ ነበር። መጀመሪያ
በዛም ጊዜ ቀርቦ ሴንቸሪ የሚለው የለውጡ ሂደት በምን መልክ ይሄዳል፣ ምን ምን ደረጃዎች ያልፋል የሚለውን የራሳችንን ግምገማ ያስቀመጥበት ነበር እና በዛ ሁኔታ መጀመሪያ ወደ እውነተኛ ዲሞክራሲያዊ ስርዓት እንሸጋገር የሚል አጠቃላይ ስምምነት ካለ ያንን ለማድረግ አገሪቱ ውስጥ ያለውን ሁኔታ በደንብ ገምግሞ የሰለጠነ ዲሞክራሲያዊ ስርዓት ለማቆም ለውጡ በምን በምን ደረጃ መሄድ አለበት፣ መወሰድ ያለባቸው እርምጃዎች ወይም ለውጡ የሚሄድባቸው ሂደቶች ምን መሆን አለባቸው በሚል ያቀረብነው ነው። እና የመጀመሪያው ስለተነ ፖለቲካ በመጀመሪያ ሰላምና መረጋጋትን ይፈልጋል። ያን ሰላምና መረጋጋትን መጀመሪያ ማስረገጥ ያስፈልጋል። እሱ ከሆነ በኋላና እንደዛ አይነት በሰላማዊ መንገድ ለመነጋገር ለመወያየት የሚያስችል ድባብ ከተፈጠረ በኋላ ዜና ወደሚቀጥለው እና እውነተኛ ዲሞክራሲያዊ ምርጫ ለማድረግ ወደሚያስፈልጉ የተቋም የህግ መሻሻሎች በጋራ ተመክሮ የሚኬድበት ሁለተኛ ደረጃ ይኖራል። ከዛ በኋላ ደግሞ ዘላቂው የአገሪቱ ፖለቲካ በምን መሰረት ላይ ይቆማል የሚለው ጥያቄ ምናልባትም ይሄ ምርጫ በደንብ ከተካሄደና እውነተኛ የህዝብ ውክልና ያለው መንግስት ከተመሰረተ በኋላ እነኚህ ስሱ የሆኑ ሴንሲቲቭ የሆኑ ኢሹዎች ከህገ መንግስት ጋር የተያያዙ ህገ መንግስቱን የመቀየር ጉዳዮች፣ ማሻሻል ጉዳዮች በምን መልክ ይሄዳሉ የሚለው ውይይት ከዛ በኋላ በሰከነ መንገድ ይሄዳል። ይሄ ሶስተኛው ዘላቂው የአገሪቱ የፖለቲካ መሰረት ምንድን ነው የሚለው ላይ የሚደረግ ውይይት ነው። በእነኚህ 3 ደረጃዎች አልፏል በሚል ነው እንትን ያደረግነው። ገና የሽግግር ሂደቱ ገና መጀመሩ ነው እና እነኚህን ደረጃዎች ማለፍ ግዴታ ይሆንብናል ብዬ አስባለሁ። አሁን ገና የመጀመሪያውን የመረጋጋትና የሰላም እንትኑን ላይ በአጠቃላይ እምነት ቢኖርም ገና እሱን ለማስፈጸም የሚያስፈልጉት ምንድን ናቸው የሚሉት በፖለቲካ ኃይሎች መካከል ውይይት ተደርጎ ገና እንትን አልተደረገም። ይሄ ይጀመራል የሚል ተስፋ አለኝ። እዚያም ከዛ ቀጥሎ ደግሞ ወደ ሁለተኛው ደረጃ በእነኚሁ የፖለቲካ ኃይሎች መካከል የሚደረግ ውይይት ይጀመራል ብዬ ተስፋ አደርጋለሁ። አሁን ያለው ገና የመጀመሪያውንም በደንብ ውይይት በማድረግና በመነጋገር በፖለቲካ ኃይሎች መካከል የሚደረገው ውይይት አልተጀመረም፣ ግን ሁላችንም ተስፋ የምናደርገው ይሄ ይጀመራል ብለን
ግን እስካሁን ድረስ እንግዲህ ከአርበኞች ግንቦት 7 አኳያ ያደረጋችሁት ሙከራ የለም? ያለው አለመረጋጋት እኮ እንደው የተሻለ ማድረግ ምን ልበል ምን ትረታጋችኋል?
አይን በሁለት መልኩ ልናየው እንችላለን። ይሄንን አንደኛው እኛ በራሳችን ድርጅት በአመለካከት ደረጃ ድርጅታችን ይዞ የሄደው ነገር ለግጭት ምክንያት እንዳይሆን በቀና ውይይት ላይ የተመሰረተ እንዲሆን ከህዝብ ጋር የምናደርጋቸው ውይይቶች ወደ ግጭት እንዳያመሩ ከመንግስት የጸጥታ ኃይሎች ጋር እየተነጋገርን በምን መልክ እናድርገው ችግር ይኖራል በሚባል ጊዜ ጊዜዎችን እያስተላለፍን በፊት ካሰብናቸው ምንቶች የተወሰኑትን ብቻ ነው ያደርግነው። ወደፊት የምናደርገው በዛ መልክ ነው። በተቻለ መጠን ድርጅታችን በምንም አይነት ለግጭት ምክንያት እንዳይሆን ለግጭቶች መፈጠር ሁኔታውን ወደዛ የሚገፋ ነገር እንዳያደርግ በጥንቃቄ እየሄድንበት ነው። ከመንግስት ኃይሎች ጋር እየተነጋገርን ነው የምናደርገው። ይሄ አንደኛው በራሳችን የምንወስዳቸው እርምጃዎች ናቸው። በተለያዩ ቦታዎች ትንኮሳዎችም ምናምን በሚኖሩ ጊዜ አባሎቻችን፣ ደጋፊዎቻችን ወደዛ አይነት ግጭት ውስጥ እንዳይገቡ ከመምከር ጀምረን ኢቨን እንደዛ አይነት ትንኮሳዎች በሚኖሩ ጊዜ መሸሽ ለጊዜውም ቢሆን መብታችን ነው ብለን እንኳን ብናምን ከህብረተሰባችን ጋር የመነጋገር የትም ቦታ የመነጋገር መብት አለን። ይሄ ነው ዴሞክራሲያዊ ስርዓት ማለት ለመፍጠር የምንፈልገው ስርዓት ይሄ መሆኑን እንኳን እያወቅን ለጊዜው ግን በስሜት የሚነዱ ብዙ ነገሮች ባሉበት ሁኔታ፣ ብዙ አለመረጋጋቶች ባሉበት ሁኔታ ወደዛ አይነት ግጭት ውስጥ እንዳይሄድ ጥንቃቄ የምናደርገው ነገር አለ። ይሄ የመጀመሪያው ነው። ሁለተኛው ግን እንደዚህ አይነት አገራዊ ውይይት እንደሚያስፈልግ እና አገራዊ መስማማት እንደሚያስፈልግ የፖለቲካ ኃይሎች በእነኚህ ጉዳዮች ዙሪያ ውይይት ማድረግ እንዳለባቸው ከሚመለከቷቸው የፖለቲካ ኃይሎችም ጋር ይሁን ከመንግስት ሰዎችም ጋር እንወያያለን በዚህ ጉዳይ ላይ እና በእነኚህ ሁለት መንገዶች ነው እየሄድንበት ያለ ነው። ወደዛ እንዲኬድ መንገዱን ለመጥረግ የሚያስፈልጉ ስራዎች እንዲሰሩ በመንግስትም በኩል በፖለቲካ ድርጅቶችም በኩል እነኚህ ውይይቶች በድርጅታችን ደረጃ እነኚህ ውይይቶች እናደርጋለን። ይሄ ግን አንድ ድርጅትና ከአንድ እንትን ጋር የሚደረግ ብቻ አይደለም፣ ሁሉንም ማካተት ስላለበት ይሄን ደግሞ በተወሰነ ደረጃ መንግስት ነው ኃላፊነቱን ወስዶ ይሄ የለውጥ ኃይሉ በመንግስት ውስጥ ያለው የለውጥ ኃይሉ ነው ይሄንን ኃላፊነት ወስዶ ማድረግ ያለበት ብለን እናምናለን። ይሄን እንዲያደርጉ ሀሳብ እንሰጣለን።
ሰጣችኋል?
ሰጥተናል።
እዚህ ወደ ኋላ ልውሰዶትና ምናልባት በገዢው ፓርቲ ባሉት የለውጥ አራማጆች አማካይነት የተፈጠረው ለውጥ እስካሁን ድረስ ብዙ ይባል፣ ግን በአሁኑ ጊዜ የበለጠ አለመረጋጋት አለ። በተለይም ደግሞ እናንተ እና ሌሎችም ተቃዋሚ ድርጅቶች ተባረው ውጭ የነበሩት ከመጡ በኋላ አለመረጋጋት ተባብሷል የሚባል ነገር አለ። በእርስዎ አስተያየት በአሁኑ ጊዜ በኢትዮጵያ ውስጥ ያለው የሰላም እጦትና አለመረጋጋት ምክንያቶቹ ምንድን ናቸው ይላሉ?
ያለንበት የለውጥ ሂደት ነው። በለውጥ ሂደት ላይ ሁለት አይነት ያለመረጋጋት ምክንያቶች አሉ ሁሉ ጊዜ። አንደኛው ይሄንን የለውጥ ሂደት የማይደግፉ ኃይሎች የተረጋጋ ሁኔታ እንዳይፈጠር ሆን ብለው የሚያደርጉት እንትን አለ። እነኚህ ኃይሎች ጉልበታቸው ሙሉ ለሙሉ አልመከነም። እዚህ በቀድሞ ስርዓት ብዙ ገንዘብ ሲያካብቱ የነበሩ ሰዎች ናቸው። ለውጡ ገና ስር ድረስ ዘልቆ ዋናው የለውጥ አራማጅ ከምትላቸው ኃይሎች በታች ያሉ መዋቅሮች ውስጥ ገና በደንብ ጠልቆ አልገባም። ብዙ ጭንቀት አለ። በብዙ እዛም ውስጥ ያሉት ሰዎች መካከል ምንድነው የወደፊት ጣችን ምን ሆነው የለውጥ ተዋለ እስከመጨረሻው ከሄደኛ ምን ሆናለ ምናምን የሚል ፍርሃትም ያላቸው ሰዎች ስላሉ እነኚህን ለውጡን በዋናነት ከላይ ሆነው የሚዘውሩት ሰዎች ያላቸውን ሐሳብ ወይ አለመረዳት ወይ ቢረዱም የራሳቸው ጥቅም ይነካብናል ብለው የሚያስቡ ኃይሎች ያሉበት ሁኔታ ስላለ በእነሱ በኩል የሚፈጠሩ ያለመረጋጋት ምክንያቶች አሉ። ይሄ አንደኛው ነው። ሁለተኛው ደግሞ በማህበረሰቡ በኩል ደግሞ የለውጥ ፍለጋው ግፊት በጣም ኃይለኛ ነው። ይሄ የለውጥ ፍለጋ ነገር ከብዙ መከራና ጭንቀት ውስጥ የወጣ ማህበረሰብ ስለሆነ እነኚህ ለውጦች ቶሎ እንዲሄዱ ይፈልጋል። እነኚህ ለውጦች ደግሞ በቶሎ አልሄዱም በሚል የሚፈጠሩ አለመረጋጋቶች አሉ። በአንድ በኩል የችኮላ ግር አለ፣ በሌላ በኩል ደግሞ ለውጡም እንዳይኖር የማደናቀፍ የሚፈልጉ ኃይሎች አሉ። ይሄ በጣም ካላጋነነው በሁሉም የለውጥ ሂደቶች ላይ ያሉ ነገሮች ናቸው። አንዳንድ ጊዜ ብዙ ጊዜ የምንረሳው አዲስ ስርዓት መፍጠር ጨዋታ አይደለም። አዲስ ስርዓት መፍጠር በጣም በጣም ብዙ ችግሮች አሉበት ነው። ዴሞክራሲያዊ ስርዓት ለረጅም ጊዜ የጀመሩ ሀገሮች የፈረንሳይን አብዮት ብታይ ከመቶ ዓመት በላይ ፈጅቷል ተረጋግቶ እንደው ሪል እንትን ስርዓት እስኪሆን ድረስ። የኛ አገር ደግሞ ብዙ የተወሳሰቡ ችግሮች አሉበት ነው። ብዙ ትዕግስት የሚጠይቅ ብዙ በብልሃት የሚሄድባቸው ጉዳዮች አሉ። እነኛን ነገሮች እስክታገኝና እንደው የተረጋጋ መደላደል እስክደርስ ድረስ እንደነኛ አይነት መንገራገጮች መኖራቸው ምንም ሊገርመን አይገባም። ኤግዛጀሬትድ መሆን የለበትም። በለውጥ ጊዜ ደግሞ ግጭቶች የሚባባሱት በተለይ እንደዚህ አምባገነን ከሆነ ስርዓት ውስጥ ስትወጣ፣ አምባገነን ስርዓት እነኝን ለውጦች እንትን አፍኖ ነው አስሮ ገድሎ ገርፎ ማንም ሰው ምንም ነገር እንዳያደርግ ይሄን ነገር ወደ በለጠ ኢቬንቹዋሊ ወደ በለጠ ግጭት እንደሚወስድ በደንብ ታይቶ አገሪቱ ልትፈርስ የምትደርስበት ደረጃ ላይ ከደረሰ በኋላ የለም ይሄ መንገድ አያስኬድም፣ በአዲስ መንገድ እንሂድበት፣ የዜጎች መብት የተከበረበት እንትን እንሂድ ስትል የምትፈጥረው ክፍተት አለ። ዛት ህብረተሰቡ ያንን የለውጥ ግፊት በቶሎ እንዲሆንለት የሚያደርገው መግፋት አለ። እንደበፊቱ አታስረውም አትደበድበውም። ገና ህብረተሰቡ የዚህን የለውጥ አካሄድ በደንብ ተረድቶ የሚከድበት በአንድ ጊዜ የሚሆን ነገር እንዳልሆነ ደረጃ በደረጃ የሚሆን ነገር እንደሆነ እስኪረዳ ድረስ እነኚህ ግጭቶች ይኖራሉ። እኔ በጣም ሊያስገርመን አይገባም። ሁሉ ነገር አልጋ ባልጋ ቢሆን ነው ሊያስገርመን ይገባ ነበር። ዋናው አይናችንን ከኳሱ ላይ እንዳናነሳ፣ ሊፈጠር የምንፈልገው ስርዓት ምን እንደሆነ በደንብ አውቀን ይሄን ስርዓት ለመፍጠር ደግሞ ከወጣንበት መከራና ከተፈጠረው በጣም የተወሳሰቡ ችግሮች በዚህ በ27 ዓመት ከተፈጠሩት የተወሳሰቡ ችግሮች ወጥተን ወደ አዲስ የተረጋጋ ስርዓት ለመሄድ ጊዜ የሚወስድ መሆኑ፣ እስከዛ ድረስ ግን እነኚህ ቅድም ባልኳቸው ምክንያቶች ግጭቶች ሊኖሩ የሚችሉ መሆኑ፣ እነኚህ ግጭቶች ግን በአዲስ ያፈታት ዘዴ እንደ በፊቱ በጉልበትና በእንትን ብቻ ሳይሆን በአዲስ ያፈታት ዘዴ ለመፍታት በመንግስትም ተቋማት መካከል ገና የጠነከረ አዲስ የአፈታት እንትኖች በሌሉበት የድሮ ስርዓት በተወሰነ ደረጃ ሰፖርት ሲያደርጉ የነበሩ ተቋሞች ስለሆኑ የነበሩት የሚያውቁበት ከዚህ በፊት የሄዱበት የነበረውን ነገር ይዘው በአንዳንድ ጊዜ በሱ ሲገፉበት የለም ያ አያስኬድም በአዲስ መንገድ መኬድ አለበት የሚባለው ገና ተቋማዊ መሰረት ይዞ በደንብ ጠንክሮ በማይሄድበት ሁኔታ እነኚህ ችግሮች ምንም የምትወጣባቸው
ካነሱት አይቀር የብሔራዊ አንድነት መንግስት ቢቋቋም የተሻለ ሰላምና መረጋጋት ያመጣል የሚሉ የተቃዋሚ ፓርቲዎች አሉ። ይህን ጥያቄ እናንተ እንዴት ታዩታላችሁ? ፕሮፌሰር ብርሃኑ ለዚህና ለሌሎች ጥያቄዎቼ መልሶቻቸውን ሰጥተውኛል። በሚቀጥለው ዝግጅት ይዤቀርባለሁ። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋው። በሰብአዊ መብት ጥሰትና በሙስና ወንጀሎች ከፍተኛ የመንግስት ኃላፊዎች በህግ መጠየቃቸው ስር ነቀል እርምጃ መጀመሩን ያመለክታል ሲሉ አንዳንድ ታዛቢዎች ለቪኦኤ ተናገሩ። እርምጃው የሚቀጥል ከሆነ ወደ መተማመን ሊያመራ ይችላል ያሉም አሉ። የሰብአዊ መብቶችን ጥሰትና ሙስና ለመዋጋት ዋናው መሳሪያ ግን ስርዓትንና ተቋማትን መለወጥ ነው ሲሉ መክረዋል። መለስካቸው አማሃ ዘገባ አልኳል።
አቶ ቁምላቸው ዳኜ የህግ አማካሪና ጠበቃ እንዲሁም በአሁኑ ወቅት የህግና ፍትህ አማካሪ ምክር ቤት አባል፣ አቶ በፈቃዱ ኃይሉ እውቅ ጦማሪ ወይም የኢንተርኔት አምደኛ፣ በኢትዮጵያ የተቃውሞ ፖለቲካ ለረጅም ዓመታት የታገሉና የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት በአዲስ አበባ ዩኒቨርሲቲ ያስተማሩ ዶክተር መረራ ጉዲናም ትናንት ከጠቅላይ አቃቢ ህጉ በተነገረው ነገር የተሰማቸውን እንዲያጋሩ ነበር የጠየኳቸው። በመጀመሪያ አቶ ቁምላቸው ዳኜ፣
አንደኛው የሚያስደስተው ነገር ምንድነው? ከጊዜ በኋላም ቢሆን አዲሱ ጠቅላይ ሚኒስትር ከመጡ ጊዜ ጀምሮ የጸጥታ የመንግስት ኃይሎች የመንግስት የደህንነት ተቋማት ሰብአዊ መብት እንደሚጥሱ በአደባባይ ማመኑ፣ ይህንም እንደማይታገስ መግለጹ አንድ መሰረታዊ ነገር ነው። ኢትዮጵያ ሰብአዊ መብቶች ጉባኤ ለአመታት ሰብአዊ መብቶች ጥሰት ሪፖርቶችን ሲያወጣ ሰሚ አግኝቶ አያውቅም ነበር። እንዳትልኩልን የተባልንበት ጊዜ ነበር። በተጨባጭም በመንግስት ምንም አይነት እርምጃ ሲወሰድ አይተን አናውቀው ነበር እውነት ለመናገር። ነገር ግን አዲሱ አመራር ከመጣ ወዲህ በዚህ ረገድ አንደኛ ጥፋቶቹ መፈጸማቸውን በግልጽ መታመን መጀመሩ አንድ ነገር ነው። ሁለተኛ ደግሞ ጥፋት ፈጻሚዎቹ ላይ እርምጃ መውሰድ መጀመሩ ይበል የሚያሰኝ ነገር ነው። ይሄ ግን የመጀመሪያ እንጂ የመጨረሻ እንደማይሆን ተስፋ እናደርጋለን። ምክንያቱም ትናንትናም ጠቅላይ አቃቤ ሕጉ ሲናገሩ እንደነበረው ከዛ ፊትም ሁላችንም እንደምናውቀው በኢትዮጵያ ውስጥ መግረፍና ማስተቃየት ዋነኛ የወንጀል ምርመራ ዘዴ ሆኖ ጥቅም ላይ ከዋለ በጣም በርካታ ዓመታት አልፈዋል እና ይሄ ተቋማዊ ሆኗል።
ዶክተር መረራ ጉዲናም የዘወትር ተጠራጣሪነታቸውን ሳሸሽጉ ይህን ብለውኝ ነበረ።
በአጠቃላይ ጥሩ ጅምር ነው። ምናልባት ከዚህ የበለጠ አስደንጋጭ ነገሮች ሊኖሩ ይችላሉ። ባለፉት 27 ዓመታት እስካሁን በዚህ ደረጃ መድረሳቸው ምናልባት ለውጡንም ወደ ተስፋ ሰጪነት ሊለውጥ የሚችል እርምጃ ነው። ምናልባትም እንደ ደቡብ አፍሪካም የእውነት ፍለጋና እርቅም መንገድ ሊጀመር ወደሚችልበት ደረጃ ሊገፋ የሚችል ነው። ለውጡንም ምናልባት አንድ እርምጃ ወደፊት ሊወስድ የሚችል ተጨባጭ እርምጃ ነው ብሎ ተስፋ ማድረግ ይቻላል።
ለታዋቂው ጦማርኛ ለአቶ በፈቃዱ ኃይሉ ደግሞ ዜናው በእጅጉ አስደሳች ነበረ።
እነሱን ለመናገር በጣም ስር ነቀል የሆነ እርምጃ መወሰድ ተጀመረ ማለት ነው። ከዚህ በፊት የነበረን ምንድን ነው? አሁን ይሄ ለውጡ መምጣት ከጀመረ ወዲህ ትርክቱ ምንድን ነው? ይቅርታ ይቅርታ የጠፋም ስለሆነ ይቅርታና ፍትህ ተጣልተው ነበር እየከረሙ ያሉት ማለት ይቻላል። እና ይሄ ፍትህን እንደማስመለስ ነው ማለት አንዳንድ ነገሮች ይቅር ሊባሉ ይችሉ ይሆናል። ግን በተለይ በሂማኒቲ ላይ በረገጥ ካኔ እና ነገር ደግሞ ሀገርን በሚዘገንን ጥቅቀት መዝረፍ ይቀጣው ድረስ እንደሆነ ሰምተሻል ነበር። ስለዚህ ይህ እስረኞች ይፈታሉ፣ እስረኞች በሙሉ ይፈታሉ ከሚለው ዜና ቀጥሎ በጣም አስደሳች ዜና ነበር ማለት ይቻላል።
እንግዳ የሆነባቸውን ነገርም የገለጹ ነበሩ። አቶ ቁምላቸው ዳኜ ከጠቅላይ አቃቢ ሕጉ የሰሙት በአብዛኛው የሚጠብቁት የነበረ ቢሆንም ያልጠበቁትንም የሰሙ ይመስላሉ።
ነገር ግን ትንሽ ያስገረመኝ ነገር ምንድን ነው? ዜጎችን ለመደብደብ ለማስተቃየት የስቃዩ ደረጃ ምን ያክል እንደሆነ በየወቅቱ ስራዬ ተብሎ ቁጭ ብሎ የሚገመገም መሆኑ እና የተሻሉ ወይም የባሱ ጭካኔ እና የማስተቃያ መንገዶች እንዲደራጁ መመሪያ መሰጠቱ፣ ሰዎችም የሚገመገሙት አነስተኛ በደል አድርሰ አነስተኛ ማስተቃየት ፈጽመሃል ወይ አነስተኛ ግርፋት አድርገሃል እየተባለ መሆኑ በጣም ትንሽ አስገርሞኛል።
ዶክተር መረራም ያስረነገጣቸው ነገር ነበረ።
ሌሎቹን አውቃቸው ነበር በተለያየ ደረጃ። ግን ግብረ ሶዶም የሚባለው ወንድ በወንድ ላይ በኢትዮጵያ ባህል በጣም ትንሽ ያስደነግጣል። ገባ ባህላችን ያልተለመደ ትልቅ ነውር ነገር ነው። ሌሎቹን እንደ ማንኩላሸት እንግዲህ እሱ በጃ ቋንቋ ጀሪዳ አፈራ ብሎ ያረጋ ብቆ የገለጸው እኛ የምናውቀው ማንኩላሸት የሚባለው ነገር ነው። ሌሎች ነገሮች ይታወቁ ነበር በተለያየ መንገድ ማለት ነው። በኢትዮጵያ ባህል ውስጥ ያደገ ሰው እንዴት ወንድ ልጅ ላይ አስገድዶ መድፈር ግብረ ሰዶም ይፈጽማል የሚባለው ባህላችን ያ ነው። ወንጀሉ እሱ የከበደ ነው ለማለት ሳይሆን በኢትዮጵያ ባህል
ወደፊት መደረግ አለበት በሚሉትም ለሶስቱም እንግዶቼ ጥያቄ አቅርቤ ነበረ። ከህግ አኳያ መሆን አለበት የሚሉትን አቶ ቁምላቸው ዳኜ ሐሳባቸውን አካፍለዋል።
መንግስት ይሄ ድርጊት ፈጸመ እንደነበረ አምኗል። ሰዎቹ ላይ በደል እንደደረሰ ጠቅላይ አቃቤ ሕጉ ትናንትና በዝርዝር ገልጿል የደረሰውን በደል። ስለዚህ እነኚህ በደረሰባቸው ዜጎች ሊካሱ ይገባል። መንግስት እነኚህ ሰዎች ካሳ እንደሚከፈልበት ሁኔታ መመቻቸት አለበት። በዳዮቹም ራሳቸው የፍትሐብሔር ክስ ቀርቦባቸው ከወንጀል ተጠያቂነት ተጨማሪ የፍትሐብሔርም ተጠያቂነት ሊከተላቸው ይገባል። ምክንያቱም ይሄ እንዲህ አይነት የሰብአዊ መብት ጥሰት መፈጸም በወንጀልም በፍትሐብሔርም እንደሚያስጠይቅ በግልጽ መልእክት ሊተላለፍ ይገባል። ህዝባችንም ቢሆን ይሄን ነገር መቼም ቢሆን ሊታገሰው አይገባም። ተመሳሳይ ድርጊቶች የፈጸሙ አካላት ላይም ጥቆማ መስጠት፣ ወደፊት ተመሳሳይ ድርጊት ለመፈጸም የሚሞክሩ የጸጥታና የፖሊስ አካላት ላይ ወዲያውኑ ጥያቄ በማድረግ ይሄ ነገር እንዳይፈጸም ይሄ ባህል አስከፊ የሆነ ባህል እንዲሻር ቁስላችንም እንዲሽር ማድረግ አለብን።
የፖለቲካ መሪው ዶክተር መረራ ጉዲና ፖለቲካዊ መፍትሄውን ያስቀደሙ ይመስላሉ።
ብሔራዊ መግባባት ያስፈልጋል። ኢትዮጵያ አብዛኛው ኢትዮጵያ የኔ መንግስት ነው ብሎ ከቅልበሳም ለመከላከል እየተደረገ ያለው ለውጥም የተሻለ ዋስትና የተሳካ ዲሞክራሲያዊ ስርዓት ጎዳና እንድንይዝ ዘላቂ እና አስተማማኝ ነጻና ፍትሃዊ ምርጫ በሀገራችን እንዲመጣ ለማድረግ እንዲቻል ሁሉም ኃይሎች የሚጋጩ ህልሞቻቸው አስቀምጠው መሀል መንገድ ላይ የሚገናኙበት የብሔራዊ መግባባት መስመር ቢይዝ ጥሩ ነው።
አቶ ቁምላቸው የመፍትሄ እርምጃዎች ብለው ከዘረዘሯቸው አንዱ የመንግስት አካላትን ተጠያቂነት ማረጋገጥ የማይታለፍ መሆኑን ነው። የብረታ ብረትና ኢንጂነሪንግ ኮርፖሬሽን ኦዲት እንዳይደረግ ህግ በመደንገጉ ከፍ ያለ ስህተት እንደተፈጸመም አስታውሰዋል። ከዚህ በተጨማሪ መደረግ አለባቸው ያሏቸውንም ጠቁመዋል።
ሁለተኛው ነገር እነኚህን ተቋማት ማናቸውን የመንግስታዊ ተቋም እየተከታተሉ የሚፈጸሙ ምዝበራዎችን የሚፈጸሙ ዘረፋዎችን ሌብነቶችን እንዲያጋልጡ ለሚዲያ ተቋማት ለመገናኛ ብዙሃን ሙሉ ነጻነት መስጠት ያስፈልጋል። አስፈላጊው መረጃ በወቅቱ እንዲያገኙ ማድረግ ያስፈልጋል። በሶስተኛ ነገር ደግሞ እንደዚሁ ይህን ነገር ህዝቡ በተደራጀ መልክ መታገል ስላለበት የሲቪል ማህበረሰብ ተቋማት በነጻነት የሚንቀሳቀሱበትን ምህዳር ማበጀት ያስፈልጋል። እነኚህ ባለመኖራቸውም ጭምር ነው እዚህ ደረጃ እስክንደርስ ድረስ በቢሊዮኖች የሚቆጠሩ የሚቆጠር ገንዘብ ለመዘረፍ ምክንያት ሆኖ በዚህ ምክንያት ነው። ሌላ የመጨረሻው ነገር ደግሞ ያው ነጻና ጠንካራ ፍርድ ቤት ያስፈልገናል። የሚያስፈጽም ተጠያቂ የሚያደርግ ማለት ነው። ምንም አይነት የፖለቲካ ገደብ መኖር የለበትም። እነኝኑን ለማድረግ ግን አሁንም ቁልፍ ስራ ነው ብዬ የማስበው እና ረጅም ጊዜ የሚወስድ የሚመስለኝ በመሰረቱ ኢትዮጵያን መንግስት አስተዳደር የሲቪል ሰርቪስ የምንለውን ማለት ነው የመንግስት አስተዳደር ስርዓቱን ከስር መሰረቱ ሲቪል ሰርቪሱን መቀየር ያስፈልጋል። አሁን ያለው ኢትዮጵያ ሲቪል ሰርቪስ የተዋቀረው በፖለቲካ ታማኝነት ነው። የመንግስት ስራ እንዲሰራ የሚጠበቀው በካድሬዎች ነው፣ በባለሙያዎች አይደለም። ከካድሬዎች እጅ ወጥቶ በባለሙያዎች እጅ ካልገባ በስተቀር ብቃት ባላቸው ባለሙያዎች እጅ እስካልገባ ድረስ የመንግስት አሰራር በየደረጃው ያለው ማለት ነው እዚህ ሀገር ውስጥ ዘረፋ መቀጠል አይቀርም። እዚህ ሀገር ውስጥ መቼም ቢሆን ጥራት ያለው ህዝብን የሚያረካ አሰራር ልናገኛ እንችላለን። ስለዚህ ሲቪል ሰርቪሱ እንዳለ ከስር መሰረቱ ማስተካከል ያስፈልጋል። በሙሉ ፈትሾ በባለሙያ ብቻ ማደራጀት ያስፈልጋል። ማናቸውም ቅጥርም ሆነ ድገት በሙያና በእውቀት ብቻ የሚደረግበትን መንገድ መዘርጋት ያስፈልጋል። አሁን ያለው ፓርቲና መንግስት የተቀላቀለበት አሰራር ፍጹም ተቀባይነት የሌለው ስለሆነ ይሄ መወገድ አለበት።
በጣም አመሰግናለሁ ተኩላችሁ።
አመሰግናለሁ።
በዜጎች ላይ ሲደርስ የነበረው የሰብአዊ መብት ጥሰትና ውስን በሆነው የሀገሪቱ ሀብት ላይ የተደረገውን ምዝበራ መንግስት ይፋ ማድረጉና አጥፊዎችንም በቁጥጥር ስር ማዋሉ ማንም ከህግ በታች መሆኑን ማሳያ ነው ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ገለጹ። መንግስት የህግ የበላይነትን ለማስከበር በሚያደርገው ጥረት ከጎኑ መሆናቸውን የተናገሩት አስተያየት ሰጪዎች እርምጃው በተዋረድ ወደ ታች መውረድ አለበት ብለዋል። ይህ በእንዲህ እንዳለ የአማራ ዲሞክራሲያዊ ፓርቲ አዴፓ ባወጣው መግለጫ ሌብነትና ኢሰባዊ ድርጊት የፈጸሙ ተጠርጣሪዎች የትኛውንም ብሔር አይወክሉም ያለው መግለጫው በዜጎች ላይ ጥቃት ሲፈጽሙ የነበሩ ግለሰቦች ለህግ እንዲቀርቡ የተወሰደው እርምጃ የክልሉ መንግስት የሚደግፈው ሲሆን ህጋዊ ድጋፍ ለማድረግ ዝግጁ መሆኑን መግለጫው አክሎ አትቷል። አስቴር ምስካናው ተጨማሪ ይዛለች።
የፌደራል አቃቢ ህግ ባለፉት 5 ወራት በሰባዊ መብት ጥሰትና ውስን የሆነውን የሀገሪቱን ሀብት አባክነዋል ያላቸውን ግለሰቦችና ተቋማት ምርመራ ሲያካሂድ ቆይቶ የምርመራ ውጤቱን ከሰሞኑ በመግለጫው ይፋ አድርጓል። ከመግለጫው በኋላ መንግስት ተጠርጣሪዎችን ከያሉበት እየሰበሰበ በህግ ጥላ ስር እየዋለ ይገኛል። መንግስት የህግ የበላይነትን ለማስከበር የሚያደርገው ጅማሮ በርታ የሚያስብል ነው ይላሉ የባህር ዳር ከተማ ነዋሪዎች።
ስሜ ጌታላለሁ። የኢትዮጵያ ህዝብ ተስፋ ቆርጦ አይነኬ ናቸው ብሎ ያለበት ዘመን ነበር። ያ ታሪክ ተቀይሮ ዛሬ ደግሞ አይነኬዎች በትክክል የህግ የበላይነት መኖሩን የሚያዩበት ህዝቡም የህግ የበላይነት አለ ብሎ ተስፋ የሚያደርግበት ሁኔታ ነው የተፈጠረውና ይህ ግን ጅምር ነው። ከዚህ በላይ እንዲሄድ ከዚህ በላይ እንዲጠነክር ምክንያቱም በኢትዮጵያ ባለፉት 27 አመታት ውስጥ በርካታ የሚባሉ የሀብት ምዝበራ እንዲሁም የሰብአዊ መብት ጥሰት ነው የተከሰተውና ያ ሁሉ እንዲህ ባንዴ አንድ ሁለት ሰዎችን በማሰርና የህግን የበላይነት በማስከበር ብቻ የሚቆም ሳይሆን ከታች ድረስ በትክክል ታይቶ ተጠንቶ ህግን የጣሱ አካላት የሚጠየቁበት መንገድ መፈጠር አለበት ይላሉ።
አቶ ሽናፊ አካሉ ባለፉት ጊዜያት ከባድ የሚባል የሰብአዊ መብት ጥሰት የደረሰባቸው ግለሰብ ናቸው። ዛሬ አጥፊዎቹ በቁጥጥር ስር መዋላቸው አምባገነን የሆነው ሁሉ ከህግ በታች መሆኑን ያወቅንበት ሰዓት አሁን ነው ይላሉ።
ያለፉት 5 አመት ተኩል እስር ቤት ነው የቆየሁትኝ። ለመንግስት ጠቅላይ አቃቢ ህግ ካቀረበው ሪፖርት ውስጥ ብዙ የሚባለው እኔ የደረሰብኝ ግፍ ነው። ጠቅላይ አቃቢ ህግ ላይ ምስክር ሆኛለሁ። የተያዙ ሰዎች መረጃና ማስረጃ ተጠናክሮ ነው የተያዙት። እንዳለፉት እንደ 27 አመት ምንም መረጃና ማስረጃ ሳይኖር ሰውን ይዞ በመደብደብ መረጃ መሰብሰብ አይደለም የተያዘው። ቅድም አዲስ ነው ሪፎርሙ ጥደስ የሚል ነው። መጀመሪያ ከአንድ ወር በፊት ምስክርነታችን ሰጠናል። ብዙ ሰዎች የሰጧሉ እንደኔ ፎጣ ፋፍንጫችን ላይ አድርጎ ውሃ በመጨመር አየርና ውሃውን በተንሳሳይ ሰዓት እንድንስበው በማድረግ በጣም አስጨናቂ የሆኑ ምርመራዎች ገልብጦ ቶርችን ማድረግ እንደተነገረው ራቁታችን የተለያዩ ብዙ ነገሮች በቃ አሁን መጥቀስ ማልፈልጋቸው ብዙ በቃ ከጭንቅላት በላይ የሆኑ ነገሮች ነው የተፈጸሙብን። ከነዚህ ውስብስብነት የተነሳ ነገሩ በሚስጥር ተይዞ እኔም አንዱ ምስክር ነኝ፣ ጠቅላይ አቃቢ ህግ ላይ ምስክር ነኝ። እኔ አሁን ለሌሎችም የኢትዮጵያ ህዝቦች መምከር እና መናገር የምፈልገው የሚያውቁትን ነገር ያለምንም መሸማቀቅ አሁን ጊዜው እውነት የሚወጣበት ጊዜ ስለሆነ አጋዥ በመሆን ወንጀል የሰሩ ሰዎችን በማጋለጥ ጭምር መተባበር መቻል አለበት። ለመንግስት ደግሞ መናገር የምፈልገው መንግስት ለአንድ ሳምንት የሚዲያ ግባት ብቻ አድርጎ ከአሁን በፊት እንደምናያቸው መሆን መቻል አለበትም። በሙስናውም ዘርፍ፣ በሰማዊ መብት ጥሰቱም ዘርፍ፣ በሌላኛውም በማንኛውም ወንጀል ውስጥ የተሳተፉ ሰዎችን የመያዙ ስራ እስከታች እስከ ቀበሌ መውረድ መቻል አለበት።
ይህ በእንዲህ እንዳለ ትላንት ማምሻውን የአማራ ዲሞክራሲያዊ ፓርቲ አዴፓ መግለጫ አውጥቶ ነበር። ፓርቲው በመግለጫው አጽንኦት የሰጠው ነገር ቢኖር ሌብነትና ኢሰባዊ ድርጊት የፈጸሙ ተጠርጣሪዎች የትኛውንም ብሔር አይወክሉም ነው ያለው። በዜጎች ላይ ጥቃት ሲፈጽሙ የነበሩ ግለሰቦች ለህግ እንዲቀርቡ የተወሰደውን እርምጃ የክልሉ መንግስት የሚደግፍ ሲሆን ህጋዊ ድጋፍ ለማድረግ ዝግጁ መሆኑንም በመግለጫው አትቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የኤርትራ መንግስት ለአልሸባብ ድጋፍ ያደርጋል በሚል ለ9 አመታት ያህል ጥሎት የነበረው ማዕቀብ ማንሳቱ ይታወሳል። ይህንን ተከትሎ በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማና አካባቢዋ የሚኖሩ ትውልደ ኤርትራውያን አሜሪካውያን በሎስ አንጀለስ የኤርትራውያን ባህል ማዕከል የደስታ መግለጫ ፕሮግራም አዘጋጅተው ነበር። በዚሁ ዝግጅት ላይም ሎስ አንጀለስ የሚገኘው ሪፖርተራችን ዳንኤል አርጋው ከኤርትራውያን ማህበረሰብ የስራ ኃላፊዎች ጋር ቆይታ በማድረግ የሚከተለው ልኮልናል።
በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ለ9 ዓመታት ያህል ጥሎት የነበረውን ማዕቀብ ማንሳቱን ተከትሎ በሎስ አንጀለስና አካባቢዋ የሚኖሩ ኤርትራውያን አሜሪካውያን በማህበረሰብ አገልግሎት ጽፈት ቤታቸው የደስታ ምሽት በትላንትናው ዕለት አክብረው አምሽተዋል። በኤርትራ ላይ የተጣለው ማዕቀብ በመነሳቱ የተሰማቸውን ስሜት ያጋሩኝ ዘንድ እዚህ ሁለት እንግዶችን ጋብዣለሁ።
አስመራም ተሰማራን ባለሁን እዚህ ነው የምኖረው። የሎስ አንጀለስ ኮሚኒቲ ወይም ማህበረሰብ ሊቀመንበር ነኝ።
ማዕቀቡ በመነሳቱ እንደው ምን ተሰማዎት አቶ አስመራው?
በጣም ተደስቻለሁ። ሁላችን ኤርትራውያን አገር ውስጥ ያለነው ወይም ውጭ አገር ያለነው በጣም ይሄንን ቀን ልክ እንደ ሁለተኛ ነጻነት ሆኖ ነው የሚሰማን። ምክንያቱም ብዙ ህዝባችን ወጣቶቻችን ተቀላላው ሀገራችን ውጭ ሀገር ያሉ የሆኑ ውስጥ ሀገር ስንት ስቃይ ያሳልፈው በመጨረሻ ግን ይህንን መፍትሄ በማግኘቱ በጣም ተደስተናል።
ስሜ አምባሳደር ብርሃኔ ይባላል። ሎስ አንጀለስ ባህላዊና ሲቪካዊ ሴንተር ሊቀመንበር ነኝ። እንዲሁም በተጨማሪ ደግሞ የቆንስላዊ ጉዳዮች ኃላፊ ነኝ ማለት ነው።
በኤርትራ ላይ የተጣለው ማዕቀብ በመነሳቱ የተሰማዎት ስሜት እንዴት ይገልጹታል?
ይሄማ መግለጹም ያስቸግራል። በጣም ነው ደስ ያለን። ኢንፋክት ብዙ ጊዜ ወስዷል የሚል እምነት ነው ያለኝ። በአንድ አመት ውስጥም መነሳት የነበረበት ማዕቀብ ነው እና እኛ እዚህ ያለነው ደግሞ ልክ እንደ አገር ቤት ያሉት በጣም ደስ ብሎናል። እንደምታዩ ሁሉም ተደስተው ለመግለጽ እዚህ ተሰባስበዋል ማለት ነው።
እንደው የኤርትራ መንግስት በተለያዩ ዓለም አቀፍ የሰብአዊ መብት ድርጅቶች በሰብአዊ መብት ረገጣ ጥሰት በተለያዩ ግዛቶች ጋዜጠኞችን በማሰር ክስ ይመሰረትበታል። ምንም እንኳን ማዕቀቡ ቢነሳ የሚለወጥ ነገር የለም የሚሉ ወገኖች አሉ። በእናንተ በኩል ምን አስተያየት አላችሁ?
አንደኛው ክስ ምን ነበር? ኤርትራ ለአልሸባብ ትደግፋለች ታስታጥቃለች የሚል ክስ ነበር። ግን እንደምታውቀው ምንም አይነት መረጃ ስለሌለ ነው የጣሉ እና ብዙ አይነት ክሶች በተለያዩ ጊዜያት አይተናል እና እነሱም ልክ እንደዚህ ምንም አይነት መሰረት እንደሌላቸው ነው እኛ የምናውቀው ማለት ነው። እና ችግሩ ምን መሰለ፣ ይህ ሁሉ ነገር የመጣው ከውጊያ በኋላ ነው እና ውጊያ አብቅቷል። አንድ አዲስ ምዕራፍ ተከፍቷል አሁን የሰላም ምዕራፍ እና ሁሉም ነገር አንድ በአንድ እንደሚፈታ እርግጠኛ ነኝ።
አቶ አስመረው ምጀምሩታል?
ልክ ወንድሜ እንዳለው ብዙ ክስ ተመስርቶ ነበር። ግን ይሄንን ሁሉ ክስ መሰረት የሌለው አላማው የተለየ ነው እንጂ እውነትም አይደለም። አሁን ኤርትራ እንደ ሀገር እንደተቆም ህዝቧ በሰላም እንዳይኖር ለማድረግ የተደረገ ተንኮል እንጂ ይህ ሁሉ በኤርትራ የተከሰተው ክስ እውነት አለመሆኑ ብቻ ነው እኔ የማውቀው። ችግር የለም ማለት አይደለም፣ ግን እንደሚሉት የኤርትራ የተለየ ችግር እንደተለየ ችግር ተወስዶ በዚሁ የማያስፈልግ ማዕቀብና ችግር መግባቱ ተገቢ አልነበረም ነው የሚለው።
መንገዶችን እጅግ አድርጌ አመሰግናለሁ።
እኛም እናመሰግናለን ዳንኤል።
እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና እኔም መስታወት አራጋው ነበር። ዝግጅታችንን ያቀናበረልን ሞክቢል ያብሮ ነው። መልካም ምሽት። በነገው ጉዞ እንገናኝ።
ራዲዮ ሰገለ